የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችንን ጀመርን።
በአምቦ ከተማ በተካሄደው የኦሮሚያና አማራ ክልሎች የህዝብ ለህዝብ ውይይት ላይ ምን ምን ሐሳቦች ተነሱ ብለን ጠይቀናል።
የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም።
በዝግጅቱ ላይ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከተናገሩት የተቀነጨበ ነው የሰማችሁት። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንም ያሉት አለ።
ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመብራት ጽዮን ግርማና ሀብታሙ ስዩም አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው ዘገባችን እናልፋለን። ዘጋቢያችንና ኮር መልካ እንዳደረሰን ዘገባ መሰረት ትላንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራማራና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉም ብሔር ብሔረሰቦችን ያሳተፈ ነው ብለዋል። አያይዘውም የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግል እንቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነጻነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል። ዘገባው ከአቶ ሽመልስ አብዲሳ ንግግር ይጀምራል።
የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል። ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት፣ ፍትህ የተረጋገጠባት፣ አገራዊ ክብሯ ከፍ ያለ፣ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን።
ለአንድነት መስራት የጀግኖች ተግባር ነው፣ ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል።
የኢትዮጵያን አንድነት በይበልጥ እናጠናክራለን። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት በሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በቅሎ አብቦ ኢፍትሐዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣ ዋና ስራችንን ልማትን፣ ብልጽግናን የምናረጋግጥበት፣ ሰላማችንን የምናረጋግጥበት፣ ለዚህም ዘር ዛሬ የምንዘራበት እንደሚሆን፣ ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት ላረጋግጥላችሁ ወዳለሁ።
በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመልስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። ይህ ብሶት ገፋፍቶን መለያየትን ሲሰብክ የነበረ ኃይል እንዲሰበር በማድረግ ህብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል።
አካምጀርቱ ኡመኒ ኦሮሞፊ ኡመኒ አማራ ኦቦሎኒ ረኮን እንጅሩ ኑቲ ቶኮ ኦሮሚፋት ኖጥኖ ቤካ የኦሮሞና የአማራ ህዝቦች ግንኙነት ለኦሮሞና ለአማራ ህዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲም ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር አላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላችሁ እወዳለሁ።
ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል።
አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራረፍ አቋም ማንም የለውም በውስጣችን። አዲስ አበባ የኢትዮጵያ ብሔር ብሔረሰቦች ህዝቦች መኖሪያ ብቻ ሳይሆን የአፍሪካ መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንታገላለን። አፋን ኦሮሞ በአማራ ክልል በነገራችን ላይ በእንግሊያ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነገራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ አይችሉም። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ብንችል ለተማሪዎቻችንና ለወጣቶቻችን የሚል ቀደም ሲል የተጀመረ ሀሳብ ስላለ ይህንን ገፍተንበት በምንደርሰው መደምደሚያ መሰረት እንከውነዋለን።
በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልእክት ያላቸው ሀሳቦች የእኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል።
ኢዲሞክራሲያዊ የሆነ ስርዓት የሚፈርስበት ምሰሶ አለ። ለምሳሌ የአፄ ኃይለ ሥላሴ መንግስት ምሰሶ መሬት ላራሹ ነው። ያ ሲናድ ስርዓቱ ፈረሰ። ደርግ የቆሙ በብረት ስለነበረ ብረቱ ሲመታ እሱ ፈረሰ። የወይን ምሰሶ የመፍረሻው ኦሮ አማራ ግንኙነት ነበረ፣ አፍርሶታል። ይነግራቸው አለ እና አጠናክረን መቀጠል አለብን።
አርቲስት ሰርጸፍሬ ስብሐት ባለፈው አንድ ዓመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል።
ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊትም መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት።
ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረጅም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሀይ ባይ የሚፈልግ ጉዳይ አለ ይላሉ።
ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይሄም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይሄንን ኃይል ህግ ማለትና የህግ የበላይነትን አስከብሮ የሁለቱም ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት ሊያስጠብቅ የሚችል የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በዚህ በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የህግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም ታግባይነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት።
በጋራ ውይይት መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ትስስር ላይ የሚያተኩሩ ጥናታዊ ጽሁፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ፣ ጦርና ጋሻ ለዶክተር አምባቸውና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ባለፈው ሳምንት መገባደጃ ላይ በአርሲ ዩኒቨርሲቲ በተግባር ልምምድ ላይ የሚገኙ የሕክምና ተማሪዎች ያነሱትን ተቃውሞ በተመለከተ አንድ ዘገባ ማስደመጣችን ይታወሳል። በፖሊስ ኃይል የተበተነውን ተቃውሞ ምክንያት ከተሳታፊዎች ካሰማን በኋላ በጉዳዩ ላይ የሚመለከታቸውን ተቋማት አነጋግረን ለመመለስ ቃል ገብተን ነበር። ቀጣዩን ክፍል ዛሬ ይዘን መጥተናል። ሀብታሙ ስዩም ከጤና ጥበቃ ሚኒስቴር የሰው ሀብት አስተዳደር አቶ አሰግድ ሳሙኤል ጋር ቆይታ አድርጓል። ከዚያ በፊት ግን የአርሲ ዩኒቨርሲቲን ድባብ በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ ወደ ሆኑት አቶ ወንዱ ምትኩ ያጋራናል።
እኛ ያው የተለማማጅ ሐኪሞች ወይም ኢንተርኖች እስካሁን ወደ ስራ አልተመለስንም። እኛ ብቻ ሳይሆን ከአንደኛ ዓመት ጀምሮ የህክምና ተማሪዎች ትምህርት ላይ አይደሉም፣ እንደቆመ ነው እና ብቻ ግን የሆስፒታሉ ኮሚኒቲ ደግሞ ጀነራል ፕራክቲሽነሮችን ጨምሮ የጠቅላላ ሐኪሞች ማለት ነው እነሱም ዛሬ ሰልፍ ወጥተው ነበረ እኛንም በመደገፍ እነሱም የነሱ ጥያቄ እኛም ጥያቄ ነው እኛም ጥያቄ አለ መልስ ይሰጠን በሚል ሬስ እነሱም ሰልፍ ወጥተው ነበረ አክቹዋሊ ዛሬ።
የህክምና ትምህርትን በተመለከተ የገጠመን ግድፈት የተሞላበት አሰራር ለስነ ልቦናና ኢኮኖሚያዊ ጫናዎች ዳርጎናል ያሉ በአርሲ ዩኒቨርሲቲ የሚገኙ እጩ ሐኪሞችን ቅሬታ ተገቢ ነው ይላል የጤና ጥበቃ ሚኒስቴር። በሚኒስቴር መስሪያ ቤቱ የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል እጩ ሐኪሞች ቅሬታቸውን ለማሰማት ወደ አደባባይ በወጡበት ቀን የተወሰደውን የኃይል እርምጃም አላስፈላጊ ሲሉ ይገልጹታል።
ሰዎች በማንኛውም መንገድ ጥያቄያቸውን ማቅረብ ይችላሉ የሚል በተለይ ህግና ስርዓቱን የጠበቀ ከሆነ ጥያቄ ማቅረብ ይቻላል የሚል እምነት አለን። ተማሪዎችም ላይ በተለይ የተፈጸመው ጥቃት ትክክል እንዳልሆነ እሱን እናምናል። ጥያቄያቸው ትክክለኛ ጥያቄ ነው። አንደኛ ኢንተርን ናቸው። እንግዲህ በቀጣይ ከአንድ አመት በኋላ ሐኪም የሆኑ ባለሙያዎች ናቸው። ስለዚህ ሐኪም ለመሆን ያነሷቸው ከላይበሪው እንደዚህ መሆን አለበት፣ የመማር ማስተማር ላይ እነዚህ መሟላት አለባቸው፣ ይህ ክስተት በዚህ መንገድ መታየት አለበት የሚሉ ጥያቄዎች ናቸው ያነሱት።
የአርሲ ዩኒቨርሲቲ የህክምና ተማሪዎች ያነሷቸው ጥያቄዎች በሁለት የሚመደቡ ናቸው። የመጀመሪያው ዩኒቨርሲቲው ለህክምና ትምህርት የሚሆን የመሰረተ ልማት አቅርቦት ያሟላ የሚል ነው። ሁለተኛው ግን በአጠቃላይ በህክምና ትምህርት ስርዓት ውስጥ ያሉ እጩ ሐኪሞችን ለስነ ልቦናና ኢኮኖሚያዊ ጫና የሚዳርጉ አሰራሮች ከህግ ውጭ ያለ ክፍያ የማሰራትና ተመጣጣኝ ያልሆነ የወጪ መጋራት ደንቦች ይቁሙ የሚሉ ናቸው። አቶ አሰግድ እንደሚሉት አንዳንዶቹ ችግሮች በአፋጣኝ የሚፈቱ ሲሆን፣ አንዳንዶቹ ግን ጊዜና የሀገርን አቅም ማገናዘብ ይጠይቃሉ።
ሰዎች ያው አጋጣሚ ሲያገኝ ሁሉም ነገር ነው በአንዴ የሚነሳው እና ሁሉም ችግር በአንድ ጊዜ መፍትሄ ያገኛል ማለት አይቻልም። ግን እያንዳንዱ ችግር በተለይ ጊዜ የማይሰጡ ችግሮች አሉ። ተቋማት አሁን ባለው ሁኔታ የተለየ ሪሶርስ አይጠቀሙ መፍትሄ የሚችላቸው ችግሮች አሉ። አይ ቲንክ ያንን ተለይቶ ችግሮች ላይ አክት ለማድረግ የዩኒቨርሲቲ ማኔጅመንት የዩኒቨርሲቲ ፕሬዚደንት ባለበት ኮሚቴ ነው ያን ለማድረግ እንቅስቃሴዎች ጀምሯል።
የጤና ጥበቃ ሚኒስቴርና የሳይንስና ከፍተኛ ትምህርት ሚኒስቴር ተወካዮች ከአርሲ ዩኒቨርሲቲ ተማሪዎች ጋር መወያየታቸውን የሚናገሩት አቶ አሰግድ እጩ ሐኪሞች ከዛሬ ሰኞ ሚያዝያ 14 ጀምሮ ወደ ተግባር ልምምድና ስራቸው እንዲመለሱ ከስምምነት መደረሱን አጋርተውናል። ወደ አርሲ ዩኒቨርሲቲ ደውለን እንዳጣራ ነው ግን እጩ ሐኪሞች ወደ ስራ አሁንም አልተመለሱም።
አይሁን እንደዚህ አይነት ስምምነት የለንም ስለ እናንተ ወደ ስራ ብትመለሱ ጥሩ ነው ምናምን የሚል ሰጀሽን ሰጡን። እኛ ግን ጥያቄያችን እስኪመለስ አሁን ምንም የምንመለስበት ምክንያት የለም። ምክንያቱም የወጣንበት ነገር እስካልተመለሰ መውጣታችን ትርጉም የለውም ሚል መልስ ነው የሰጠናቸው እንጂ እኛ እስካሁንም ወደ ስራም አልተመለስም።
በተመሳሳይ በጎንደርና በጅማ ዩኒቨርሲቲዎች ውስጥ ያሉ እጩ ሐኪሞች አድማ መጀመራቸው ተሰምቷል። በማኅበራዊ አውታሮች ላይ የተሰራጩ ምስሎችና ተንቀሳቃሽ ምስሎች እንደሚያሳዩት የሐኪሞች መለያ የሆነውን ነጭ ገዋን የለበሱ ተማሪዎች መፈክሮችን ሲያሰሙ ታይተዋል። እጩ ሐኪሞች ከያዟቸው መፈክሮች መካከል ፍትሕ ለሕክምና ባለሙያዎች፣ ግልጽ የሥራ ዝርዝርና በቂ ክፍያ እንፈልጋለን የሚሉ ይገኙበታል። በጤና ጥበቃ ሚኒስቴር የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል ከአጋር ተቋማት ጋር በመሆን የሚነሱ ጥያቄዎችን በተቻለ አቅም ለመመለስ ጥረት እንደሚደረግ ይናገራል።
እንግዲህ ያው እንግዲህ የሕክምናና የጤና ሳይንስ ትምህርትና ስልጠና ላይ እንደ ማንኛውም የፕሮግራሞች ያው ቻሌንጆች አሉ። እንግዲህ ቻሌንጅ በየቦታው አለ። የትም ያው በጣም አደጉ የሚባሉ ሀገራት ላይም ሙሉ በሙሉ 100% ተሟልቶ ስልጠና የሚሰጥበት አግባብ አለ ብዬ መናገር ይቀጥም። በተለይ በኛ አቅም ግን ማክሲመም ማድረግ የምንችላቸው ነገሮች ምንድናቸው የሚባሉት ነገሮች ተለይተው ዛሬ ለንሳት ጊዜ ነው። እንደዛ እንዳልከው በአንዳንድ ተቋማት ጥያቄዎች ተማሪዎች እያነሱ ነው። እንደ ጤና ሚኒስቴርም አይ ቲንክ አሁን የትኞቹ ላይ ከተነሳው ጥያቄ በጣም በኩክዊን ደረጃ አክት ማድረግ እንችላለን የሚለው ውይይት እየተደረገበት ነው። ሌሎቹ ግን ጊዜ የሚፈልጉ ችግሮች ግን አሉ። እነዛንም ችግሮች ለይቶ በጋራ ከተቋማት ጋር ለመስራት እየተነጋገረ ነው።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ወደ ቀጣዩ መሰናዶ ደግሞ እንሻገር። በብዙ የዓለም ማህበረሰቦች እንደሚታየው ሁሉ በኢትዮጵያም የሴቶች ማህበራዊ ምጣኔ ሀብታዊና ፖለቲካዊ ተሳትፎ በእጅጉ ዝቅተኛ ነው። ይህ ሚዛኑ ወደ ወንዶች ያጋደለው የዓለማችን እውነታ እንዲለወጥ በብዙ መልኩ የተለያዩ ጥረቶች ይደረጋሉ። በኢትዮጵያ በዚህ ጥረት ውስጥ ንቁ ተሳትፎ እያደረጉ የሚገኙ ሴቶች ቁጥራቸው ብዙ ነው ባይባልም የሚያከናውኑ ስራ ግን ጉልህ እየሆነ እየመጣ ነው። ከነዚህ ኢትዮጵያን መካከል የሙያ የኢትዮጵያዊነት መስራችና ስራ አስፈጻሚ ወይዘሮ ሳራ በራ አንዷ ናቸው። መለስካቸው አማሃ በቅርቡ በስራቸው ዙሪያ አነጋግሯቸዋል፣ እንደሚከተለው ይቀርባል።
ወይዘሮ ሳራ በራ በዩኤስ አሜሪካ ትምህርታቸውን በፋሽንና በዲዛይን ወይንም በልብስ ቅድ ሙያ አጠናቀው ወደ ሀገራቸው ከተመለሱ በኋላ ለሰላሳ ዓመታት ያህል በባህላዊ የአልባሳትና ሸክላ ሥራ ጥበብ ተሰማርተው ሲሰሩ መቆየታቸውን ይናገራሉ። በዚህ የሥራ ውጤታቸው ምርቶቻቸውን በሰፊው በውጭ ዓለም ገበያ ለማስተዋወቅ ጠንክረው ሲሰሩ ቆይተዋል። ሙያ ኢትዮጵያ ኃላፊነቱ የተወሰነ የግል ኩባንያ በሚል ስያሜ ሥራቸውን ከጀመሩ ግን 13 ዓመታት እንዳለፉና ሥራቸውም የተሻለ ውጤት እየተገኘበት እንደሆነ ወይዘሮ ሳራ ያብራራሉ።
መጀመሪያ ስራውን ስንጀምር 5 ሰራተኞች ነበሩ። አሁን 400 ከውጪ 200 ደግሞ ቤታቸው ያሉ ስራ የምንሰጣቸው 600 አለን። የኢትዮጵያ መንግስት ደግሞ ሙሉ በሙሉ የውጪ ምንዛሪ ስለምናመጣና በሰራተኛ አያያዛችን ይሄ የሚያውት ኮምፓውንድ የመንግስት ኪራይ ቤቶች ላይ የወሰድነው ነበረ። አሁን መንግስት ይሄንን ስለሰጠን ሁሉም ሲጠቃለሉ ወደ 600 ሰራተኞች አሉ። ይሄንን 4 ጥፍ ለማድረግ ከፍተኛ ዝግጅት ላይ ነን።
የዩኤስኤአይዲ ወይም አሜሪካ የዓለም አቀፍ የልማት ተራድኦ ድርጅት ትንሽ እገዛ እንዳደረገለት ሰምቻለሁ። አሁን እንዴት ነው እገዛው? እስቲ
እገዛው ምንድን ነው? እንደ ማንኛውም በዓለም ለአፍሪካ ዞረው ዓለም አቀፍ ገበያ ላይ እንድንሄድ ትሬድ ሾው ፋሽን ሾው ኤደን እንድንወዳደር ያደርጋሉ። እሱን ስፖንሰር በማድረግ ነው እንጂ ከዛ የተለየ ነገር አይደለም። ነገር ግን እኔ የሚነገረኝን የሚሰጡኝን ምክር ብዙ ነበር ነው። ከአፍሪካ ብዙዎች ነን፣ ነገር ግን እንደኛም የተከታተለ ያለ አይመስልም። እንከታተላለን፣ የሚሉልን ተግባራዊ እናደርጋለን። ይሄ ውጤት ሰጥቶናል ብዬ አስባለሁ። ለመጀመሪያ ጊዜ አሁን ነው እንግዲህ ትልቅ እርዳታ የምንገባው። ከዚህ በፊት ትሬድ ሾው በመሳተፍ አማካሪ ያመጡልናል። እኔ ወደ ውጭ ገበያ መላክ ፈልጋለሁ፣ ምን ማድረግ አለብኝ ለአሜሪካ ገበያ ውስጥ ለመግባት ብዬ ጠይቃቸዋለሁ። ለምጠይቃቸው ኤክስፐርት ያመጡልንና እዚህ ድረስ ተከታትለው እንዲያስረዱን ያደርጋሉ። የሚያስረዱንን ደግሞ በተግባር ቀይረዋሉ።
በአሁኑ ጊዜ በዓለም አቀፍ ደረጃ ተወዳዳሪ ሆነዋል። እንግዲህ በሙያ አማካይነት በሚሰሯቸው ውጤቶች የውጭ ተወዳዳሪ ነዎት። የት ነው የሚሸጡት?
እንግዲህ ገበያውን ሽያጩን ብዙ የምታግሰን ሊያ ከበደ ቶፕ ሞዴል አለች። እሷ ናት ይሄንን የገበያውን ለምለም በሚባል ከኛ ወስዳ የምታስተዋውቀው በመላው ዓለም እሷ ናት። አሜሪካን ሀገር ሃይ ኤንድ የሚባሉ ገበያዎች ለምሳሌ ውድ የሀብታሞች የሚገዙበት ሱቆች በሙሉ የእኛ ልብስ የሌለበት የለም። ሳክስ ፊፍዝ አቨኒው፣ ኖርድስትሮም፣ ጄ ክሩስ፣ ባርኒስ ለነዚህ ሁሉ እንሸጣለን።
ምን ምንድን ነው የምትሸጡት? የሚያለኝ ስ ከስራ ውጤቶች ወይ ከምርቶች መካከል
በጣም ለፋሽን የሚለበሱ ልብሶችን ነው። እኛ አገር ውስጥ አሁን የምንሸጠው የለንም። ተርፎን በሙሉ ለኤክስፖርት ስለሆነ የኤክስፖርቱ ገበያ የሚታይም የለንም ብዙ ልብሶች በተለይ ወቅቱ ለሙቀት የሚሆን ልብስ፣ ለበጋ የሚሆን፣ ለፎል የሚሆን፣ ለስፕሪንግ እንደዚህ እያለን በየሲዝኑ በየወቅቱ
ሴቶች ናቸው አብዛኞቹ ሰራተኞች።
በብዛት ሴቶች ናቸው። በብዛት ሴቶች።
በዚህ ይደሰታሉ እርሶ?
በጣም የሴቶችን ጥቃት በሀገራችን በተለይ ክፍለ ሀገር እኔ በአጋጣሚ ከደህና ቤተሰብ ነው የምመጣው። ነገር ግን ከልጅነቴ ጀምሮ ማየው ብዙ ነገር አለ በሴቶች ዙሪያ። እኔ ቡና ኤክስፖርተሮች ነበሩ ቤተሰቦቼ። በግድ ከሴቶች ጋር እንድሰራ የሚያስገድዱኝ ብዙ ልቤ ውስጥ ያሉ ወይል እንግዲህ ኢትዮጵያን የሚያውቅ ሰው እናት መሆን ሚስት መሆን በጣም ከባድ ነው በሀገራችን። ያንን ሁሉ የገበሬ ሚስትን ህይወት የሚያውቅ ሰው ያውቀዋል። እኔ በኖርኩበት አካባቢ ቤተሰቦቼ የማየውን ነገር አውቅ ነበርና ያንን ነገር ሳይ አሁንም ብዙ ማውራት አልፈልግም። ኢሞሽናል ስለመሆን ስለሱ ነገር ማንሳት አልፈልግም።
የተባበሩት መንግስታት ድርጅት በያዝነው ወር መጀመሪያ ባወጣው መረጃ መሰረት ኢትዮጵያ በአሁኑ ወቅት ካላት 109.6 ሚሊዮን ህዝብ 50.06 በመቶ የሚሆኑት ሴቶች ናቸው። ይህ ከግማሽ ትንሽ ከፍ የሚል ቁጥር ነው። ይህን የህዝብ ክፍል በየትኛውም ማህበራዊ እንቅስቃሴ ዘርፍ ለማሳተፍ አውቆ ፈቃደኛ ያልሆነ የፖለቲካ ስርዓት በምን መመዘኛ ዴሞክራሲያዊ፣ ሰብአዊና ልማታዊ ሊሆን ይችላል? መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ጋቢና ነው እየሰማችሁ ያላችሁት ከአሜሪካ ድምፅ ራዲዮ። ዝግጅታችን ይቀጥላል። በደቡብ ወሎ ዞን የሚገኘው ደላንታ ወረዳ ኦፓል የተሰኘ የከበረ ድንጋይ ሀብት ታድሏል። ሆኖም ከቅርብ ጊዜያት ወዲህ ክብሩ ድንጋይ ለክብሩ የሰው ልጅ የግጭት መንስኤ እየሆነ መጥተዋል ይለናል መስፍን አራጌ በቀጣይ ዘገባው።
የደላንታ ወረዳ ካሉት 31 ቀበሌዎች 27ቱ ከፍተኛ የኦፓል ክምችት ያለባቸው ናቸው። ካለፉት 10 ዓመታት ጀምሮ ማዕድኑ በባህላዊ መንገድ እየወጣ ለገበያ ይውላል። እዚህ አትራፊ ማዕድን ስራ ግን ከቅርብ ጊዜያት ወዲህ የግጭት መንስኤ ያለመረጋጋት ምክንያት እየሆነ ነው። በቅርቡ እንኳን መንገድ ያዘጋ የተሽከርካሪ ጎማ እስከማቃጠል ያደረሰ ሰልፍና ተቃውሞ ተስተናግዶበታል። የወረዳው ዋና አስተዳዳሪ አቶ ደሳሌ ሞላ ይናገራሉ።
ይህ ሀብት በአግባቡ ያልተያዘና በስርዓት ያልተመራ ሀብት ነው። የማዕድን ሀብት አስተዳደርና አጠቃቀም ስርዓት ሲታይ ጠንካራ ህግና ስርዓት ለመምራት የሚያስችል ሁኔታ በመዘርጋት በኩል ሰፊ ውስንነት ያለበት በመሆኑ የግጭት ምንጭ የሆነ የሰላምና የደህንነት ስጋት እየፈጠረ በተለይ አሁን ከለውጡ በኋላ ለውጡን መሰረት አድርጎ የሚመጡ በርካታ ጥያቄዎች አሉ።
እንደ አስተዳዳሪው በችግሩ ዙሪያ በተለይ ከወጣቶች ጋር ውይይት ተደርጓል። ከተጠቃሚነት ጋር በተያያዘም በርካታ ጥያቄዎች ተሰንዝረዋል።
የመጀመሪያው ከቀበሌ መግባት አለብን። የኦፓል ማዕድን የሌለባቸው ቀበሌ ወጣቶች በተለይ የወገጤና ከተማ ወጣቶችና የከተማው አካባቢ ቀበሌ ወጣቶች በቅርብ ከሚገኝ አካባቢ ላይ ሄደ መስፈር አለብን። የፍትሐዊ ሀብት ተጠቃሚነት መረጋገጥ አለበት። ከለውጥ በፊት ጀምረን ጥያቄውን ስናቀርብ ቆይተናል። ከለውጥ በፊት የነበረው ሂደት አላስተናገደንም። አሁን ደግሞ በለውጥ ሂደት ውስጥ ያላችሁት ልታስተናግዱን ይገባል የሚል ጠንከር ያለ ጫና ይፈጥሮ ነበር።
ከኦፓል ምርት ጋር በተያያዘ ወጣቶችን በማደራጀት ክትትልና ድጋፍ በመስጠት በኩል ኃላፊነቱን የወሰዱ መንግስታዊ ተቋማት መቀያየርም የአሰራር ግልጽነትን እያሳጣ ነው የሚሉት አስተዳዳሪው፣ ይህም ሌላው የግጭት ምክንያት ነው ብለዋል።
በፊት በነበረው ሁኔታ በህብረት ስራ ማህበር የተደራጁት የኦፓል ማዕድን እዛው ቀበላቸው ላይ ያለው ወጣት አደራጅቶ እዛው ላይ አባላቸውን እያሰፉ እንዲሰሩ ነው የሚፈቅድ የድሮ አሰራር ነበሩ። አሁን ደግሞ በቴክኒክና ሙያ ኢንተርፕራይዝ ልማት መስሪያ ቤቱ ደግሞ ማደራጃው እዛ ላይ ማንኛውም ዜጋ የማዕድን ሀብትን የተዘዋውሩ ሰርቶ የመጠቀም መብት አለው የሚል ደግሞ ይሄ አሰራር አለ። ስለዚህ የሁለቱ ተቋማት አሰራር ተጋጭ ክላሽ ያደርጋል። በተለይ የክልል ህብረት ስራ ማህበር ኤጀንሲና ክልል ማዕድን ኤጀንሲው ሁለቱ መስሪያ ቤቶች ተቋማት እየተገፋፉ የመጨረሻ መፍትሄ አልተቀመጠም።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አቶ ሚካኤል መንገሻ እንደሚሉት በተለይ ከግልጽነትና ከኃላፊነት ጋር ተያይዘው የሚነሱ ቅሬታዎች በቅርቡ ይፈታሉ።
ትልቅ የሪፎርም ስራዎች እየተሰሩ ናቸው። በተቋም ደረጃ በሂደት የሚገለጽ አንድ ኮርፖሬሽንም እየተቋቋመ ነው። እሱ ይህንን አሰራር የሚያግዝ እንደ አስፈላጊነቱ መንግስት ጣልቃ እየገባ የመንግስት ኮርፖሬሽን ነው። ያው አዋጆች እየተዘጋጁ ነው በሁለቱም በማዕድንም በፔትሮሊየምም። ስለዚህ እነዚህ አዋጆች ብዙ ግልጽነት የሌላቸው አሰራሮችን ክሊር ያደርጋሉ። የየተቋማት የተለያዩ አካላት ድርሻቸው በግልጽ ያስቀምጣል።
ወረዳው በምግብ ሰብል ራሱን ያልቻለ ከፍተኛ ስራ አጥ ያለበት እንደሆነ ከአስተዳደር ጽህፈት ቤቱ የተገኘ መረጃ ያመለክታል። በሌላ በኩል ደግሞ ከፍተኛ የኦፓል ክምችት እንዳለው ይታወቃል። ታዲያ ላለፉት 10 ዓመታት ከዚህ ማዕድን ማን ነበር ሲጠቀም የቆየው? የወረዳው ነዋሪ አቶ ደሳለኝ ሞላ፣
የአካባቢው ማህበረሰብ ከማዕድን ሀብቱ በአስር ዓመት ጊዜ ውስጥ 4.4% ብቻ ነው የተጠቀመው። ቀሪውን 95.6% ለህንድ የሚያቀብሉ ደላሎች እና ህንዶች ናቸው የተጠቀሙበት። ህግን ያልተከተለ መሰረተ ልማትን ያላመጣ ለመንግስትና ለህዝብ ግብር የማይከፈልበት ውስኖችን ሀብታም የሚያደርግ ነው ነው።
የፌዴራሉ ማዕድንና ነዳጅ ሚኒስቴር ዘመናዊ የግብይት ማዕከል የደላንታ ወረዳ ከተማ በሆነችው ወገል ጤና ላይ ለማቋቋም የጀመረውን ጥረት የሚቃወሙ ጥቂት ኦፓል አምራቾች በርካታውን ወጣት የተዛባ መረጃ በመስጠት ለግጭት እንዲነሳሳ አድርገውታል። አብዛኛውን አምራች የሚጎዳው ነባሩ አሰራር እንዲቀጥል ቅስቀሳ አድርገዋል በማለትም ይወቅሳሉ።
ሻይ ሽጠው የሚያድሩ ዜጎች ለሀገራቸው ግብር እየገበሩ በበርካታ ገንዘብ ህዝብን የሚለውጥና ለአካባቢው ህብረተሰብ እድገት የሚሰጥን ማዕድናት በህገወጥ ይሰራ ማለቱ መንግስት እንኳን ይሄ በኪስ ሂዶ በኪስ ወጥቶና በትንሽ ኬስታል ሀገር ሊጠቅም የሚችል የዶላር ምንዛሬ ለሀገሪቱ የሚያስገባ ምርጥ የሆነ ኦፓል በህገወጥ ይሰራ ብዬ አይለግትም።
የገበያ ማዕከል ወደ ደራንታ የሚመጣበት ዋና ምክንያት እኛ አዲስ አበባ እንድንቀር ክንዶቹ የመንገድ ችግር፣ የሆቴሎች ችግር፣ የትራንስፖርት ችግር ስለሚገጥማቸው ወደ ደላንታ ስለማይገቡ ምርትህን ሊያወርዱት ነው፣ ዳቦህን ሊያሳጡህ ነው፣ በድሮ አሰራር ይቀጥል ብለህ ተነስ ብለው በተገላቢጦሽ የሚጠቀመውን ማህበረሰብ ቀስቅሰውታል ማለት ነው።
ነባሩ አሰራር ይቀጥል የሚሉ ግለሰቦችን ለማግኘት ጥረት ባደርግም አልተሳካልኝም። የግብይት ማዕከሉን የማስጀመሩ እንቅስቃሴ ግን በቅርቡ እንደሚቀጥል የማዕድንና ነዳጅ ሚኒስቴር ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር አረጋግጠዋል።
ወሎ አካባቢ በነበረው ረብሻ ምክንያት ተቋረጠ እንጂ ፕሮግራም ነበረ። እንደውም እዛ ወረዳ ላይ ግብይት ማዕከል ለማስጀመር በቅርብ እሱ ለማስቀጠል እሳቤ አለ። አንዱ እዛ ደላንት አካባቢ ነው። ደቡብ ላይ የሚኖር ማዕከል አለ፣ ቤንሻንጉል አካባቢ አለ። እንደዚህ ካልሆነም አሁን በቅርብ ምንጀምራቸውን ትኖች አሉ።
የግብይት ማዕከሎች ህጋዊ አሰራርን የሚያጠናከሩ ምርትና ሽያጭን በመረጃ አስደግፈው የሚያቀርቡ ተገቢውን ክትትል ድጋፍና ተጠያቂነት ለማስፈን የሚያስችሉ ናቸው ተብሏል። ከዚህ በተጨማሪም ሚኒስቴር መስሪያ ቤቱ ሌሎች አሰራሮችን እንደሚዘረጋ ጠቁመዋል።
ፕላቲዎችና ቅርጻቅርጽ የሚሰሩት 500 በላይ የሚሆኑ የማጥራት ስራ ይሰራል። በአገር አቀፍ ደረጃ በተለይ ፌዴራል መንግስት የሚሰጣቸውም በአብዛኛዎቹ ስራ ላይ የሉም። አንደኛ ሁለተኛው ስፔሻላይዜሽን የለም። ዝም ብሎ በማዕድን የሚል እንጂ ስፔሲፊክ ሆኖ በዚህ የሚል እንትን የለም። ወደዚህም ልንገባ ነው። ወይም በዚህ ወር እስከ 30 ባለው እነዚህ 500 በላይ የሆኑ እንትኖችን ስራ ላይ የሌሉትን በህጉ መሰረት የማውጣትና ያሉትን ደግሞ በአንድ ዘርፍ ብቻ እንዲሰሩ፣ በኦፓል ብቻ ከሆነ በኦፓል በሌላም በሶፍትዌር የመሳሰሉትን ብቻ እንዲሰሩ ማድረግ ስራ እየተሰራ ነው ያለው።
አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ቀጣዩ ዝግጅታችን ጋቢና ሙዚቃ ነው። ያደሳ ሰዓሊ ነው። የሙዚቃ ግጥም ይጽፋል። አሁን ደግሞ አንድ ሙዚቃ ሰርቷል። የጋቢና እንግዳ ነው። ሙዚቃውን ይጋብዘናል።
ሙዚቃው እንግዲህ ያው ብዙ ጊዜ እንደሚባለው አርቲስት ቆሙ በሀገራችን ውስጥም ሆነ በኮሚኒቲ ውስጥ ያሉ አንዳንድ ችግሮችን በመፍታት አንጻር ወይም ችግሮችን አጉልቶ በማሳየት በማፋቀር በማቀራረብ ላይ ትልቅ ሚና ስለሚጫወት አሁን ሀገራችን ውስጥ ያሉ ሁኔታ ትንሽ እየረበሸኝና ሁላችንንም አካሄዱ ጥሩ እንዳልሆነ እየታየን ስለሆነ በዚህ አጋጣሚ እንደው ከፖለቲካው አንዳንድ ጊዜም ቀድቀዝ ብለን ሀገራችንና ወንድምናቶቻችንን እንድንጠብቅ እንዲረዳ ብዬ ያርኩ
በዚህ በጀጋኛለ።
አንድ ሰው ጎሳውን በመውደዱ በማክበሩ ካልቸሩን በመከተሉ መጥፎ ሰው አይደለም። ነገር ግን በዛ የተነሳ ሌሎችን ሰዎች የሚጎዳና ሌሎችን ሰዎች የሚያባረር የሚያፈናቅል ከሆነ ዘረኛ ሆነ ማለት ነው እና ትክክል አይደለም እና ከመጀመሪያው እኛ ስንጎተጉት የነበረው ይሄ ዘርና የዘረኝነት ነገር እንዳይምታታ የሚል ነው። አሁንም በሀገራችን ውስጥ የምናያቸው ብዙዎቹ ችግሮች የተፈጠሩት በዘርና ዘረኝነት ያለባቸው ሰዎች በሚያደርጉት ነገር ነው። ግን ዘሮች እየተጠቁ እንዳይሄዱ ሁላችንም ተቻችለን ተከባብረን ተፈቃቅረን መኖር እንደምንችል ዘፈኑ ላይ ለምሳሌ ቤት ውስጥ ሲበቃ ነበር ሁሉንም ሊያስተናግድ አንፈን ግድያና ስር አቃተን አንድ ላይ ማደር የሚል ፓርታ ነው። በጣም አመሰግናለሁ ለባበራችን በሙሉ ለሙዚቃውን በማጫወታችሁ። አይ ቲንክ በዚህ አጋጣሚ ሰላም ይስጠን የሚለውን ከልቤ እናገር እፈልጋለሁ። አመሰግናለሁ።
ሰላም ይስጠን ያዋድን ያክባብር ላይልየ
ማማ መከራሽ በስፋ ያደሳ ቦጃል ነው የሰማችሁት። እንግዲህ አድማጮች፣ የዛሬው ጋቢና ቪዮ ጉዟችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ደህና አምሹልን። ፕሮግራማችንን በቴክኒክ ሲያቀናብር የነበረው ደግሞ ሞክቢል ያቤሮ።
በዚሁ ፍቅር ይስጠን በሚለው በያደሳ ዜማ እንሰናበታችኋለን። አንዱ ለሌላው ማሰበለ ያሳደበለው ጨዋታ